ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 22 2015 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ብሪክስን ለመቀላቀል ጥያቄ አቀረበች።
እነሱ መስፋፋት ይፈልጋሉ ብሪክስ እና የሚሉን አይመስለኝም። እሺም ካሉ ምናልባት አንዳንድ ለውጦች የኢኮኖሚ አስተዳደሩ ላይ ይፈልጉ ይሆናል።
የሰማችኋቸው በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡትን የምጣኔ ሀብት ተመራማሪና ተንታኝ ዶክተር ቆስጠንጢኖስ በርሄን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በተፈናቃዮች የተጨናነቀው በደብረ ብርሃን የመጠለያ ካምፖች የኩፍኝ ወረርሽኝ ተከስቷል፣ ወደ ከተማም እንዳይስፋፋ አስግቷል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻል ሰላምታችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለምሽቱ ዋና ዋና የዓለም ዜና ወደ እንግዱ።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዳ ወሌ ነኝ። አሜሪካና ተመድ በኢትዮጵያ የእርዳታ እህል መዝባሪ ባለሥልጣናት ከስርጭት አሰራሩ እንዲወጡ መጠየቃቸው፣ በሱዳን ዋና መዲና ካርቱም ትናንት ረቡዕ በኢድ አልአዳ አረፋ ክብረ በዓል የተኩስ ልውውጥ እና የአየር ጥቃት መቀጠሉ፣ እንዲሁም የብሪታንያ መንግሥት ጥገኝነት ጠያቂዎችን ወደ ሩዋንዳ ለመላክ ያወጣው እቅድ በአገሪቱ ይግባኝ ሰሚ ፍርድ ቤት ሕገ ወጥ ነው መባሉ የሚሄዱት ይገኙበታል። ወደ ዝርዝሩ እናልፋለን። አሜሪካና የተባበሩት መንግሥታት ድርጅት የእርዳታ እህል መዝባሪ ባለሥልጣናት ከስርጭት አሰራሩ እንዲወጡ ጠየቁ። የእርዳታ እህል መቋረጥ በአሁኑ ወቅት በረሃብ እየሞቱ ባሉ ኢትዮጵያውያን ላይ የጨመረው ስቃይ እንዳስደነገጠው የገለጸው የአሜሪካው ዓለም አቀፍ ተራድኦ ድርጅት ዩኤስኤይድ የአገሪቱ ባለሥልጣናት የእርዳታ እህል ለተገቢ ሰዎች እንደሚደርስ ካረጋገጡ ያቋረጠውን የምግብ እርዳታ ስርጭት በተቻለ ፍጥነት ዳግም ለመቀጠል ላይ ማተኮር እንደሚሻ ለአሶሼትድ ፕሬስ በላከው የኢሜይል መልእክት አስታውቋል። አሜሪካ እና የተባበሩት መንግስታት ድርጅት የኢትዮጵያ ባለሥልጣናት ከእርዳታ ስርጭት ሥራው እንዲወጡ ጠይቀዋል። እንደ የጣተ ሻራ የመሰሉ ግለሰቦችን የመለያ ዘዴዎች በእርዳታ ስርጭቱ አሰራር ላይ ጥቅም ላይ እንዲውልም ጠይቀዋል። የእርዳታ ምግብ በማዳረስ ሥራ ላይ ያሉ የኢትዮጵያ መንግሥት ባለሥልጣናት በምዝበራው እንደተሳተፉ የረድኤት ሠራተኞች መናገራቸውን የአሶሴትድ ፕሬስ አስታውቋል። ባለሥልጣናቱ ግን ክሱን ያስተባብላሉ። እርዳታውን የማቋረጥ ውሳኔ ማሳለፍ አስቸጋሪ እንደነበር የጠቀሰው ድርጅቱ፣ ሆኖም ግን በመላ አገሪቱ ከፍተኛ መጠን ያለው የእርዳታ ምግብ በተቀናጀ መንገድ ላልተገባ ዓላማ መዋሉ አሳሳቢ ደረጃ ላይ በመድረሱ ከውሳኔ ላይ ለመድረስ መገደዱን አስታውቋል። እርዳታው ከተቋረጠ ወዲህ ከረሃብ ጋር በተገናኘ ከ700 ያላነሱ ሰዎች እንደሞቱ ድርጅቱ ጨምሮ ገልጿል። በሱዳን ዋና ከተማ ካርቱም ትናንት ረቡዕ በኢድ አልአድሃ አረፋ ክብረ በዓል ላይ ምዕመናን ለአገሪቱ ሰላም ለመጸለይ ቢሰባሰቡም በዓሉን ምክንያት በማድረግ ለአንድ ቀን ቃል ተገብቶ የነበረው የተኩስ አቁም በተኩስ ልውውጥና በአየር ጥቃት ተጥሷል። የካርቱም መንትያ ከተማ ተብላ በምትጠራው ኦምዱርማን ያሉ ነዋሪዎች ትናንት ረቡዕ የአየር ድብደባ እና የጸረ አውሮፕላን ተኩስ እንደነበር ተናግረዋል። ሁለቱ ተፋላሚ ጄኔራሎች በዓሉን ምክንያት በማድረግ ተኩስ እንደሚያቆሙ ቃል ቢገቡም በተግባር ሳያውሉት እንደቀሩ የኤኤፍፒ ዘገባ አመልክቷል። አገሪቱ ከዚህ በላይ ጦርነት መሸከም አትችልም ሲል ተደምጧል። የካርቱም ነዋሪው ካዚም አብደል ባቂ በሰራዊቱ አዛዥ አብደልፈታህ አልቡርሃን እና በምክትላቸው በነበሩት እና አሁን ተቀናቃኝ በሆኑት የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ደጋሎ መካከል በሚደረገው ውጊያ እስካሁን 2800 ሰዎች ሲገደሉ 2.8 ሚሊዮን ሰዎች ተፈናቅለዋል። ወጣቶችና አቅም ያላቸው ሁሉ ሰራዊታቸውን በመቀላቀል አግራቸውን እንዲከላከሉ አልቡራን ከትናንት በስቲያ ማክሰኞ ጥሪ አድርገዋል። የብሪታንያ መንግስት አደገኛ ጉዞ አድርገው ወደ ሀገር ውስጥ ገብተዋል ያላቸውን ጥገኝነት ጠያቂዎች ወደ ሩዋንዳ ለመላክ ያወጣው ቅድ በአገሪቱ ይግባኝ ሰሚ ፍርድ ቤት ህገ ወጥ ነው ተባለ። በሶስት ዳኞች የተሰየመው የአገሪቱ ይግባኝ ሰሚ ፍርድ ቤት ሩዋንዳ የፍልሰተኞቹን ደህንነት የሚጠብቅባት ሶስተኛ ሀገር አይደለችም ሲል በአብላጫ ድምጽ ወስኗል። ውሳኔውን ያልተቀበለው መንግስት የይግባኝ አቤቱታ እንደሚያቀርብ አስታውቋል። በጠቅላይ ሚኒስትር ሪሺ ሱናክ የሚመራው ወግ አጥባቂ መንግስት በአነስተኛ ጀልባዎች ላይ በመሆን ከሰሜን ፈረንሳይ የተነሱ ወደ እንግሊዝ ገብተው ለመኖር የሚፈልጉትን ፍልሰተኞች እንደሚያስቆም በተደጋጋሚ ዝቷል። ባለፈው ዓመት 45,000 ሰዎች እንግሊዝን መተላለፊያ ቻነል አቋርጠው ሲገቡ በርካቶች ለማቋረጥ ባደረጉት ሙከራ ሕይወታቸውን አጥተዋል። ከፈረንሳይ ተነስተው ባህሩን አቋርጠው በእንግሊዝ መተላለፊያ ቻነል በኩል ወደ አገሪቱ የገቡትን ጥገኝነት ጠያቂዎች ወደ ሩዋንዳ ለመላክ መንግስት ከስምምነት ላይ ቢደርስም ሰዎችን መኖር ወደማይፈልጉበት አገር የመላኩ ውጥን ኢሞራላዊና ኢሰብአዊ ተግባር ነው በማለት የመብት ተሟጋቾች ተቃውሞ አሰምተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። በፈረንሳይ አንድ የ17 ዓመት ወጣት ከትናንት በስቲያ ማክሰኞ በፖሊስ መገደሉን ተከትሎ በመላው አገሪቱ ተቃውሞ በመደረግ ላይ ነው። ፖሊስ 150 የሚሆኑ ተቃዋሚዎችን በቁጥጥር ስር ማድረጉን ሲያስታውቅ፣ ፕሬዚደንት ኢማኑኤል ማክሮን ከካቢኔያቸው ጋር አስቸኳይ ስብሰባ እንደሚቀመጡ ተመልክቷል። ናኤል በሚል የመጀመሪያ ስሙ ብቻ የተለየው የ17 ዓመቱ ወጣት የሰሜን አፍሪካ ትውልድ እንደሆነ ሲነገር ናንቴር በተባለችው እና የሰራተኛው መደብ በሚኖርባት ከተማ እንደተገደለ ለማወቅ ተችሏል። የአሁኑ ዋና የተቃውሞ ማዕከልም ይህችው ከተማ እንደሆነች ታውቋል። ተቃውሞው ቱሉስ፣ ዲዣን እና ሊዮን በተባሉ ከተሞች መስፋፋቱም ተነግሯል። የአገሪቱ ፕሬዚደንት ኢማኑኤል ማክሮን ከፍተኛ ሚኒስትሮቻቸውን ለአስቸኳይ የቀውስ አያያዝ ስብሰባ ዛሬ እንደጠሩ ታውቋል። የወጣቱ መገደል ዝቅተኛ ገቢ ባላቸውና የተለያዩ አገራት ትውልዶች ተቀላቅለው በሚኖሩባቸው አካባቢዎች የፖሊስን ጭካኔ ያሳያል የሚለውን የነዋሪዎቹን ክስ በአደባባይ መነጋገሪያ አድርጎታል። በግድያው በተጠረጠረው ፖሊስ ላይ ምርመራ በመደረግ ላይ ሲሆን፣ አቃቤ ሕግ ሟቹ መኪናውን እንዲያስቆም በፖሊስ የተሰጠውን ትዕዛዝ አላከበረም ሲል እርምጃውን አስረድቷል ተብሏል። አንድ መንግስታዊ ያልሆነ ድርጅት ሕፃናት በሚበዙበት አንዲት ትንሽ ጀልባ ላይ የነበሩ 86 ፍልሰተኞችን ከሜዲትራኒያን ባህር ላይ መታደጉን አስታወቀ። ከፍልሰተኞቹ ውስጥ 80 በመቶ የሚሆኑት የመንሳፈፊያ ጃኬት ያላደረጉ ሕፃናት እንደሆኑና ያለ አዋቂና ጠባቂ እንደተገኙ ታውቋል። አንዳንዶቹ የነዳጅና የባህር ውሃ ቅልቅል በሚፈጥረው ኬሚካል አካላቸው እንደተጎዳ ታውቋል። ኤስኦኤስ በተባለው መንግስታዊ ያልሆነ ድርጅት የሚንቀሳቀሰው ኦሽን ቫይኪንግ የተሰኘው የነፍስ አድን መርከብ ከስፍራው የሶስት ቀናት ጉዞ ርቃ ወዳለችው ባሪ የተባለችው ወደብ ወስዷቸዋል ተብሏል። የተመድ የስደተኞች ከፍተኛ ኮሚሽነር እንደሚለው በያዝነው የፈረንጆች ዓመት 81,254 ፍልሰተኞች ከሰሜን አፍሪካ እና መካከለኛው ምስራቅ ተነስተው አውሮፓ ሲገቡ 1,208 የሚሆኑት ግን ሜዲትሬኒያን ባህርን በማቋረጥ ላይ ሳሉ ጠፍተዋል። በመጨረሻም በሳዑዲ አረቢያ በመካሄድ ላይ ባለው የሐጅ ጉዞ ላይ ከ4,000 በላይ የሚሆኑ ምዕመናን በከፍተኛ ሙቀት ምክንያት ተዳክመው ወደ ሆስፒታል መወሰዳቸውን የሳዑዲ ጤና ሚኒስቴር አስታውቋል። በከፍተኛ ሙቀት ምክንያት የተጎዱ ሰዎች አጠቃላይ ቁጥር ከ6,700 በላይ እንደነበር ባለሥልጣናት አስታውቀዋል። የሐጅ ተጓዦቹ ሻንጣ እንዳይሸከሙና በእርጋታ እንዲንቀሳቀሱ ባለሥልጣናት ምክር ለግሰው እንደነበርም ታውቋል። ሙቀቱ ከ45 ዲግሪ ሴልሲየስ በላይ እንደሚደርስና የጤና ሠራተኞችና በጎ ፈቃደኞች ውሃ ሲያደሉ እንደሚውሉም ተመልክቷል። አድማጮች፣ የምሽቱ ዜና በዚሁ ተጠቃልሏል። ለቀሪ ዝግጅቶች ወደ ስመኝሽ መልሳቸዋለሁ።
The Voice of America. እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሰኔ 22 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። ዝግጅታችንን በድጋሚ ለማስተዋወስ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው ወደ አብይ ርዕስ ዘገባ እንለፍ። ኢትዮጵያ በመጽሐረ ቃሉ ብሪክስ በመባል የሚታወቀውን የአምስት ፈጣን አዳጊ ሀገራት ጥምረት ለመቀላቀል ጥያቄ እንዳቀረበች የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም ገለጹ። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡ የምጣኔ ሀብት ጉዳዮች ተመራማሪና ተንታኝ ዶክተር ቆስጠንጢኖስ በርሄ የብሪክስ አባል መሆን በምጣኔ ሀብት አንጻር ጠቀሜታ እንዳለው ገልጸው ፖለቲካዊ ተጽዕኖ ግን ማስከተሉ እንደማይቀር አስተያየት ሰጥተዋል። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም የኢትዮጵያ መንግስት የሰብአዊ እርዳታ አቅርቦቱን መቀጠል በሚችልበት አሰራር ላይ ከለጋሽ ድርጅቶች ጋር ንግግር እያደረገ እንደሚገኝና ስርጭቱን በቅርቡ ሊጀምር እንደሚችል ተናግረዋል። በሌላ በኩል የሀገሪቱ ባለስልጣናት እርዳታ ለተገቢው ሰዎች እንደሚደርስ ካረጋገጡ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም USAID አቋርጦት የነበረውን የምግብ እርዳታ በተቻለ ፍጥነት ዳግም በመቀጠል ላይ ማተኮር እንደሚፈልግ ገልጿል። ኬኔዲ አባተ ዝርዝር ዘገባ አለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ሰኔ 22 ቀን 2013 ዓ.ም ጋዜጣዊ መግለጫ በሰጡበት ወቅት ሩሲያ፣ ቻይና፣ ህንድ፣ ብራዚል እና ደቡብ አፍሪካ የመሰረቱት በምህጻረ ቃሉ ብሪክስ በመባል የሚታወቀው ጂኦፖለቲካዊ ጥምረት አባል ለመሆን ኢትዮጵያ ጥያቄ ማቅረቧን ተናግረዋል።
አሁን እየተለወጠ ባለው የዓለማችን ሁኔታ አንጻር እና የኃይል አሰላለፍ አንጻር ብሔራዊ ጥቅማችንን ለማረጋገጥ የሚረዱ የሌሎች ዓለም አቀፍ ተቋሞች አባል እንድንሆን እንሰራለን። ከነዚህ አንደኛው ብሪክስ ነው ጥያቄ ቀርቧል። በዚህ መሰረት የብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ አባል የሆኑበት የዚሁ አካል አባል ለመሆን በኢትዮጵያ መንግስት በኩል ጥያቄ ቀርቧል። በጎ ምላሽ ያገኛል ብለን እናስባለን።
የኢትዮጵያን ብሪክስን የመቀላቀል ጥያቄና አንደምታውን በተመለከተ ትንታኔ የሰጡን የምጣኔ ሀብት ጉዳዮች ተመራማሪና ተንታኝ ዶክተር ቆስጠንጢኖስ በርሄ የብሪክስ አባል መሆን ከድርጅቱና ከአባል ሀገራቱ ግዙፍ ባንኮች የመጠቀም እንዲሁም ትልቅ የንግድ ቀጣና በመሆን ላይ ከሚገኘው ከዚሁ ጥምረት ኢኮኖሚያዊ ጠቀሜታ ለማግኘት እንደሚረዳ አብራርተዋል።
እንግዲህ ብሪክስ አባልነት ብዙ ሀገሮች አመልክተዋል፣ ግብጽ ሁሉ አመልክተዋል። እና ብሪክስ የስፋፋ ይሄደን ያለው አሁን ይሄ በቻይና የሚመራ ነው። ብሪክስ ብዙ ሀገሮች ለመግባት አመልክቷል፣ አንዳንዶችም ተጋብዘዋል። እንግዲህ ብሪክስ ምናልባት አባልነት ደግሞ አንዱ ምንድን ነው፣ ቻይና አሁን የዓለም ባንክን ካፒታል ሊወዳደር የሚችል የኤዥያን ኢንፍራስትራክቸር ዴቨሎፕመንት ባንክ የሚል ከፍታለች። ትልቅ ገንዘብ ያለበት ከባድ ባንክ ነው። ሁለተኛ ብሪክስ ራሳቸው የራሳቸው ባንክ ሊከፍቱ ነው። ሶስተኛ የብሪክስ ሀገሮች አሁን በራሳቸው ገንዘብ መገበያየት እንዲችሉ አንዳንድ ምርታ እየወሰዱ ነው ያሉት፣ ዶላርን ትቶ ማለት ነው። ምናልባት የቻይና ዩዋን ይጠቀሙ ይሆናል። አብዛኛው እሱ ነው አሁን ዶሚናንት ገንዘብ ያለው። ከንግድ ጋር አንጻር ስናየው ያ ነገር እያደረጉ ነው ያሉት። እና ሶስተኛ ደግሞ አሁን ከዶላር ነጻ ለመውጣት የሚባለው ሁኔታ ዓለም ውስጥ ያለው ብዙ ነገሮች እያደረጉ ነው ያሉት። በአብዛኛው ሀገሮች ትልቁ ፍራቻቸው አሁን ዩናይትድ ስቴትስ አንድ ነገር ባለች ቁጥር ማዕቀብ ታደርጋለች። ምክንያቱም አሜሪካ እንደፈለገችው ማዕቀብ ማድረግ ትችላለች። ግዙፍ ኢኮኖሚ ስላላት ዩናይትድ ስቴትስ የፈለገችውን ነገር ማድረግ ትችላለች። አሁን በሱዳንም ከኢንተርናሽናል ገንዘብ ግብይት ውጭ አርገዋታል። ከዛ ለመውጣት ብዙ ጥረት እያደረጉ ነው ሀገሮች። እና ስለዚህ የብሪክስ አባልነት ይሄ ሊጠቅም ይችላል በሚል ግምት ነው። እና ትልቅ የንግድ ቀጠና ሆኖ እየወጣ ነው ያለው ብሪክስ አሁን።
የኢትዮጵያ የአባልነት ጥያቄ ተቀባይነት ሊያገኝ እንደሚችልም ያብራሩት ዶክተር ኮንስታንቲኖስ ነገር ግን ከአባልነቷ ተጠቃሚ ለመሆን በገንዘብ በካፒታል ገበያና ሌሎች የምጣኔ ሀብት ጉዳዮች ላይ ማሻሻያዎችን ማድረግ እንደሚጠበቅባት ያስረዳሉ።
እነሱ መስፋፋት ይፈልጋሉ ፕሪክስ እና የሚሉን አይመስለኝም። እሺም ካሉ ምናልባት አንዳንድ ለውጦች የኢኮኖሚ አስተዳደሩ ላይ ይፈልጉ ይሆናል። አባልነት ከሆነም ችግር የለውም፣ ሄዶ ወንበር ይዞ መቀመጥ ነው። መጨረሻ ላይ እነሱ ናቸው የሚወስኑት ትልቅ ኢኮኖሚ ያላቸው። ዋናው እንግዲህ ምንድን ነው የብሪክስ አባል መሆን ከእነዚህ ሀገሮች ካላቸው መዋለ ንዋይ፣ ቴክኖሎጂ፣ የንግድ ስርዓት ጋራ የምንተሳሰርበት የኢኮኖሚና የንግድ ስርዓት ደረጃ ላይ ና ያለ ነው የሚለውን ጥያቄ መመለስ ያስፈልጋል። ምክንያቱም እነዛ የንግድ ቀጠና ውስጥ ለመግባት የዛ የንግድ ቀጠና ስርዓቶችን ማክበር ስለሚያስፈልግ እኛ ብዙ የሚጎሉን ነገሮች አሉ። አሁን የካፒታል ገበያ ስርዓት መመሰረት አሁን እሱ እየተመሰረተ ነው ያለው። የውጭ ባንኮች የመግባት ሁኔታ በሚዲያ ስማለ የውጭ ባንኮች እንደሚገቡ ግን ምን ያህል ነው ያለው የሚለው ጥያቄ ነው። በሶስተኛ ደረጃ የፋይናንስ አስተዳደሩ እንዴት አድርገን ነው ከውጭ ከነዚህ ከነብሪክስ ጋራ እኩል ለኩል ሊያስተያየን የሚችል ነገር የሚሆነው? ምክንያቱም አሁን ብዙዎቹ አሁን ብሔራዊ ባንካቸው ነጻ የሆነ ባንክ ከመንግስት ተጥኖ ውጭ ያለ ነው። እንደ መንግስት አራት ያረድፎ ነው የሚታይ ነው። ሀገራችን ግን ብሔራዊ ባንክ እንደ መንግስት ተቀጣሪ ሆኗል፣ ነው እንደ መንግስት ሰራተኛ ሆኗል። እና ብሔራዊ ባንክ ደግሞ የራሱን የሆነ ሞኔተሪ ፖሊሲ ማውጣት እስካልቻለ ድረስ ነጻ ሆኖ የኢኮኖሚ ፖሊሲ ወደ 80% የሚሆን ከገንዘቡ ጋር የተያዘ ነው። እና በአብዛኛው ብሔራዊ ባንክ ነው አሁን የዲቫሉዌሽን ጥያቄ፣ የኢንትረስት ሬት ጥያቄ እነዚህን ነገሮችን የሚመለከት። እና ለነገሩ ከተቀበሉ ጥሩ ነገር ነው ብሪክስ።
በሌላ በኩል የብሪክስ አባልነት ትልቅ ፖለቲካዊ ተጽዕኖ አለው የሚሉት የምጣኔ ሀብት ጉዳዮች ተመራማሪና ተንታኙ ዶክተር ኮንስታንቲኖስ በርሄ፣ በመሆኑም ኢትዮጵያ ሚዛኗን ጠብቃ ለመሄድ የሚያስችላትን ዲፕሎማሲ መከተል እንዳለባት መክረዋል።
ብሪክስ አሁን የአሜሪካን ተቃውሞ አይነት ሆኖ እያደገ ያለ ነገር ስለሆነ ትልቅ ፖለቲካዊ ተጽዕኖ አለው። ቻይና አሜሪካ ምትባል ትልቅ ሀገር ምን አይነት ግንኙነት ይኖረናል ነው። ዩናይትድ ስቴትስ አሁን ቶሎ ብደርስልን ሀገር እሷ ናለች። አሁን ዘንድሮ 1.8 ቢሊዮን ሰጥታናለች ለሰብአዊ እርዳታ። ስለዚህ ይህን ሁሉ ማገናዘብ ጥሩ ይሆናል። አባል በምንሆኑበት ጊዜ እዛ እንደዚሁ ዝም ብለን ከዩናይትድ ስቴትስ ጋር ያለን ችግር እየፈጠርን ከሆነ የዓለም ኢኮኖሚ አሁንም ምርምር አለች ዩናይትድ ስቴትስ እና ጎደልም ጠላ ነው። ቻይናም ራሳቸው ከዩናይትድ ስቴትስ ጋር ችግር ቢኖርባቸው የግዙፍ ኢኮኖሚያቸው በአንድ ቀን እንደሚፈርስ የሚታወቅ ነገር ነው። እንደዚሁም ብሎ ናፋቸው ይናገራሉ እንጂ እነሱ መጨረሻ ከዩናይትድ ስቴትስ ጋር ያላቸውን ሁኔታ በምንም በምንም መንገድ የሚያበላሹ አሉ። ከዚህ ከዩክሬን ጦርነት በኋላም ትልቁ መስመር የያዘው ብሪክስ ነው። ምክንያቱም ቻይና አላወገዘችም ይህንን የሩሲያ ወረራ፣ በሱ ምክንያት ቅር ብሏቸዋል ምዕራባውያን። በሁለተኛ ደረጃ ደግሞ ቻይና እና ሩሲያ ከፍተኛ የፖለቲካ የኢኮኖሚ እና የሚሊትሪ ትስስርም አድርገዋል። ስለዚህ የብሪክስ አባል መሆን ከነሱ ጋር መጣመር ማለት ነው። በሂደት ነው ተጽዕኖ የሚኖረው፣ ግን የእኛም የዲፕሎማሲ ጉልበት ነው ከነሱም ጋራ ከምዕራቡም ከምስራቁም ጋራ ያለው ግንኙነት በሰላም ሊሄድ የሚችልበት ካረግን ምንም ዋጋ የሚያስከፍል አይመስለኝም።
ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው መግለጫቸው ላይ የኢትዮጵያ መንግስት በዋና ዋና ለጋሽ ድርጅቶች የተቋረጠው የሰብአዊ እርዳታ አቅርቦት መቀጠል በሚችልበት ጉዳይ ላይ ከድርጅቶቹ ጋር ንግግር እያደረገ እንደሚገኝ ገልጸዋል። ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት ካለፈው መጋቢት ወር ጀምሮ የምግብ እርዳታ ስርጭት ማቋረጣቸውን ተከትሎ በትግራይ ክልል በቅርብ ሳምንታት ውስጥ ከ700 በላይ ሰዎች በረሃብ እንደሞቱ የክልሉ ባለስልጣናትና ተመራማሪዎች መናገራቸውን አሶሺየትድ ፕሬስ ትናንት መዘገቡ ይታወቃል። ሁለቱ ዓለም አቀፍ ለጋሽ አካላት በትግራይ ክልል ለተቸገሩ ሰዎች የሚላከው የስንዴ እርዳታ ተሰርቆ ለገበያ እንደቀረበ አረጋግጠናል በሚል ነው እርዳታውን ያቋረጡት። የኢትዮጵያ መንግስት ይህን ችግር የሚከላከል የቴክኒክ ኮሚቴ አቋቁሞ በመስራት ላይ መሆኑን እንዲሁም ከእርዳታ ስርቆት ጋር በተያያዘ የሚጠረጠሩ አካላትን ተጠያቂ ለማድረግ እየሰራ እንደሚገኝ የተናገሩት አምባሳደር መለስ ታዲያ የእርዳታ አቅርቦቱ በቅርቡ ዳግም ሊጀመር እንደሚችልም ገልጸዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ለአሶሺየትድ ፕሬስ በኢሜይል በላከው ምላሽ የኢትዮጵያ ባለስልጣናት እርዳታው ለተቸገሩ ሰዎች መድረሱን የሚያረጋግጡ ከሆነ የምግብ እርዳታውን በተቻለ ፍጥነት ለማስቀጠል በትኩረት እንደሚሰራ ገልጿል። በኢትዮጵያ ህዝብ ላይ እየደረሰ ያለው መከራና ስቃይ በጣም አሳዝኖኛል ያለው USAID በመላው ሀገሪቱ በሰፊው ተስተውሏል ባለው የምግብ እርዳታን ላልተገባ አላማ የመጠቀም ተግባር ምክንያት የእርዳታ አቅርቦቱን በአስገዳጅነት ማቆሙን አስታውሷል። ድርጅቱ ከእርዳታ አቅርቦቱ መቆም በኋላ በረሃብ ምክንያት ከ700 በላይ ሞት መመዝገቡን እንዳረጋገጠም ዘገባው ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በደብረ ብርሃን ከተማ በሚገኙ መጠለያ የተፈናቃዮች መጠለያ ካምፖች ውስጥ የኩፍኝ ወረርሽኝ እንደተከሰተ የከተማ አስተዳደሩ የጤና መምሪያ አስታወቀ። እስካሁን በበሽታው የሞቱ ባይኖሩም ከ80 እስከ 140 የሚደርሱ ሰዎች በኩፍኝ መያዛቸው ተገልጿል። የከተማ አስተዳደሩ በሽታውን መከሰት ተከትሎ 10,000 የሚደርሱ ተፈናቃዮች የኩፍኝ መከላከያ ክትባት እየሰጠ እንደሆነ ገልጿል። መስፍን አራጌ ዝርዝር አለው።
የደብረ ብርሃን ከተማ አስተዳደር ጤና መምሪያ ኃላፊ አቶ በቀለ ገብሬ እንዳስታወቁት የኩፍኝ ወረርሽኝ የተከሰተው የዛሬ 2 ሳምንት ገደማ ነው።
በከተማችን ወደ 6 አካባቢ የሚደርሱ የተፈናቃይ ጣቢያዎች አሉ። በዋነኝነት ወይንሸት ካምፕ ባለው ላይ መጀመሪያ ኬዝን አይደንቲፋይ በማድረግ ለብቻው በመለየት አገልግሎቱን እንዲያገኝ ነው ያደረግ ነው። ምክንያቱም በጣም ተላላፊ ስለሆነ ተጨናንቀው በሚኖሩበት ሁኔታ ውስጥ እዛ ውስጥ አንድ በዚህ በሽታ የተጠቃ ሰው ቢቆይ በቀላሉ ከአንዱ ወደ አንዱ የመዛመት እድሉ በጣም ከፍተኛ ስለሆነ እንደዚህ አይነት ችግር እንዳይገጥም በአፋጣኝ መልኩ ለይቶ ለብቻው አቆይቶ ሕክምና አገልግሎት የሚያገኙበትን ወደ 4 አካባቢ የሚደርሱ ድንኳኖችን በመጣል እንደዚህ አይነት ችግር የገጠማቸውን በቅርብ ርቀት እዛው ማንኛውንም አስፈላጊ ሕክምና በማድረግ አብዛኞቹ እንዲድኑ አልተቻለበት ሁኔታ ነው ያለው። ከዚህ በተጨማሪ እዛውም በቅርብ ቻይና ካምፕ የሚባለውም ላይ እንደዚሁ የተወሰነ ኬዝ ከዚሁ ጋር በተያያዘ ተከስቶ ነበረ። እዛም አካባቢ ላይ ያለው ለብቻቸው በመለየት የህክምና አገልግሎትን እንዲያገኙ ለማድረግ ተችሏል። በአጠቃላይ ወደ 80 አካባቢ የሚደርሱ በተለያየ የእድሜ ደረጃ ላይ ያሉ ማህበረሰቦች ላይ ይሄ የኩፍኝ ወረርሽኝ ተከስቶ ነበር።
በበሽታው የተያዙ ሰዎች ቁጥር የመምሪያ ኃላፊው ከተናገሩት እንደሚበልጥ በልዩ ልዩ የመጠለያ ጣቢያዎች ውስጥ የሚኖሩ ተፈናቃዮች ይናገራሉ። በዚህ ጉዳይ ላይ የተጠየቁት አቶ በቀለ በሰጡት ምላሽ
80 አካባቢ ነው አሁን እስካሁን ላይ ሊስት የተሞላላቸው እና በመረጃ የተያዙት። ከዛም በላይ ሊበልጥ ይችላል ግን አሁን ላይ ሊስት ደረጃ ኮንፊርም ተደርጎ በስም ሊስታውት የተደረገው ያለ መረጃ እስከዛ ድረስ ነው።
በሽታው እንዴት እንደተከሰተ ጥናት እየተደረገ እንደሆነ ያመለከቱት የመምሪያው ኃላፊ አቶ በቀለ በበሽታው ስለተያዙ ሰዎች ሁኔታም ሲያብራሩ
ያው እንግዲህ እሱን እያጠናን ነው። በዋናነት ለዚህ ችግር የተጋለጡትን ማህበረሰብ ስናይ ሂስትሪያቸውን አብዛኞቹ ከሌላ ቦታ በቅርብም የመጡ ናቸው። ማጠናቀቅ የሚገባቸውን የኩፍኝ ክትባት አላጠናቀቁም። ስለዚህ ያ በመሆኑ ያው በቀላሉ ለዚህ ችግር መፈጠር ምክንያት ሆኗል። ከተለያየ አካባቢ የመጡ ስለሆነ ኢንቨስቲጌሽን ስንሰራ ለእንደዚህ አይነት ኬዝ የተጋለጡት አብዛኞቹ ከአሁን በፊት የኩፍኝ ክትባት ያልወሰዱ እንደሆኑ ለማረጋገጥ ተችሏል።
በበሽታው እስካሁን የሞት አደጋ አለመድረሱንና በሽታው እንዳይስፋፋ ግን 10,000 ለሚደርሱ ተፈናቃዮች ክትባት ሲሰጥ እንደቆየ የጤና መምሪያ ኃላፊው አክለው ገልጸዋል።
እዛው በተፈናቃይ ካምፕ ለሚኖሩ ማህበረሰቦች የኩፍኝ ክትባት አገልግሎት ለተከታታይ 5 ቀን በዘመቻ መልክ እንዲሰጥ ነው ያደረግነው እና ዛሬ ያንን የዘመቻ የምናጠቃልልበት ቀን ነው።
20,000 ተፈናቃዮች ይኖሩበታል በሚባለው ቻይና ካምፕ የተፈናቃዮች አስተባባሪ የሆኑት ቤት እየደረበ የኩፍኙ ክስተት አሳሳቢ እንደሆነ ተናግረዋል።
12 ሰዎች በኩፍኝ የተጠቁ ምልክቱ የተገኘባቸው ኬዙ በሕክምና የተረጋገጡ ለብቻቸው መገለያ ቦታ ተደርጎላቸው 4 ሞባይል ሴንተር ሕክምና ላይ የሚሰሩ አሉ። እነሱ እየተከታተሉ ሕክምና እየሰጧቸው ነው። ለሌላው ለቀረው ደግሞ ተብሎ ነገሩ አሳሳቢ ስለሆነ ብዙ ህብረተሰብ ያለበት ቦታ ቦታ ስለሆነ እስካሁን ከ20 አመት በታችና ከ6 ወር በላይ ያሉ ወጣቶች ተቀላላ ግቢው ከተተብሎ አሁን ላይ ራሱ ክትባት ላይ ነው ያለው ሰው እየተከተበ ነው።
የመጠለያ ጣቢያዎቹ በርካቶች ተጨናንቀው በሚኖርበት ሁኔታ ተላላፊ በሽታ መከሰቱ ተጽኖውን ከባድ እንደሚያደርገው አቶ በቀለም ይስማሙበታል።
ተጽኖው በጣም ከባድ ነው። ካንዱ ወዳንዱ በቀላሉ የሚተላለፍ በሽታ ስለሆነ የሚኖሩት በጣም በተጨናነቀ ሁኔታ ነው። ከዛ ለእነዚህን ማህበረሰብ ክፍል ለይተህ ለብቻቸው አድርገህ ስታክም ደግሞ ተጨማሪ ቦታ፣ ተጨማሪ መጠለያ፣ ተጨማሪ ቁሳቁስ፣ ተጨማሪ ግብዓት ነገር ይጠይቃል እና ያንን ሁሉ ያው ባለችው ቦታ ላይ በዛ በማድረግ ነው ስንሰራ የቆየ ነው። በዛው ያው የህክምና አገልግሎቱን ለመስጠት የተለያየ ግብዓት ያስፈልጋል።
በሌላ በኩል ከፍተኛ የምግብ እጥረትና ረሃብ ባለበት ኩፍኝ መቀስቀሱ ተፈናቃዩን ስጋት ውስጥ እንደጣለው አቶ ቤትዬ ይናገራሉ።
ከምግብ ዋስትና በእርግጥ የበቆሎ ዱቄት ተብሎ ግንቦት 10 ቀን ታዞ ግንቦት 12 የወጣ የበቆሎ ዱቄት ነበረ። ያ የበቆሎ ዱቄት ትንሽ ለምግብነት በጣም አስቸጋሪ ነበረ። ክክ ነገር ነው። ለእንጀራም አይሆንም፣ ለዳቦም አይሆንም፣ ለገንፎም አይሆንም። በጣም አስቸጋሪ ነገር ነበር እና ያውም ሲመጣ ደግሞ ከመጀመሪያው ቆይቶ ስለሆነ የመጣው የካቲት 12 ነበር መጀመሪያ ጊዜ የተሰጠው። ቆይቶ ይኸው መጣ። ይኸውም ሲመጣ ደግሞ በቆሎ ገንፎ ካልሆነ፣ ዳቦ ካልሆነ፣ እንጀራ ካልሆነ በጣም አስቸጋሪ ነበር እና አሁን ደግሞ ወሩም ሰኔ 8 አልፏል። በዛ ላይ ይሄ በሽታ ሲከሰት በሽታውም የመስፋፋት እንትኑ በጣም ሰፊ ሆነው ነው ያለው። ረሃብ ገብቶ በሽታ ገብቶ ምን አድርጎ ነው ይሄ ህብረተሰብ መቋቋም የሚችለው የሚለው በጣም አሳሳቢ ሁኔታ ላይ ነው ያለው።
ስማቸውን መግለጽ ያልፈለጉና በጤናው ዘርፍ እንደሚሰሩ የተናገሩ አንድ የከተማዋ ነዋሪ በበኩላቸው በሽታው ከመጠለያ ጣቢያዎቹ ውጭ ሊስፋፋ ይችላል የሚል ስጋት አድሮብናል ብለዋል።
እንደ አንድ ጤና ባለሙያ ኩፍኝ በቀላሉ ከሚተላለፉ በሽታዎች ዝርዝር ውስጥ እንደሚካተት አውቃለሁኝ። ስለዚህ እዚህ በሽታ የገባበት ካምፕ ከሚኖሩ ሰዎች ወደ ከተማ የሚመጡት ሰዎች እኛ ጋር ኮንታክት ያላቸው ሰዎች አሉ። ስለዚህ በሽታ የተያዙ ሰዎች ሲተነፍሱ ወይም ሲያስሉ ወይም ሲያስነጥሱ እኛ ጋር ኮንታክት ሊኖረው ስለሚችል በበሽታው የመያዝ እድላችን ሰፊ ነው ብለን ስለምናስብ ስጋት ላይ ነን።
የተጠናከረ የመከላከል ስራዎች በመስራት ላይ እንደሆኑ የሚናገሩት የጤና መምሪያ ኃላፊው መከላከሉን ውጤታማ ለማድረግ የአጋዥ አካላትን ድጋፍ ጠይቀዋል።
ባለን የአቅምና የሰው ኃይል ርብርብ አድርገን ወደሌላ እንዳይሰፋ ኮንትሮል ለማድረግ ጥረት ያደረግንበት ሁኔታ ያለው። ዞሮ ዞሮ አሁንም ቢሆን በቀጣይነት እንዲህ አይነት ነገር ቢከሰት ብዙ ነገር እገዛ ያስፈልጋል። በሸልተሩም በግብአቱም እና ሰው ኃይልም ጭምርና አሁን ላይ በተደረገው ርብርብ በዚህ ደረጃ ላይ በስፋት ወደ ሌሎች ሳይዛመት ኮንትሮል ለማድረግ ተሞክሯል። በቀጣይነት አሁን መጪውን ክረምት ከመሆኑ ጋር ተያይዞ የኩፍኝም ሆነ ሌላም መሰል ወረርሽኝ እንዳይከሰት ቅደን ከሚመለከተው አካል ጋር የጋራ አድርገን እየሰራን ያለንበት ሁኔታ ነው ያለው። ነገር ግን ያው የሚመለከተው አካል በዚህ ጉዳይ ላይ በደንብ መተጋገዝና መረባረብ ይጠይቃል።
ከኦሮሚያ ክልል ልዩ ልዩ ዞኖች ተፈናቅለው በደብረ ብርሃን ከተማ በሚገኙ 6 መጠለያ ጣቢያዎች የሚኖሩ ተፈናቃዮች ቁጥር 30,000 እንደሚደርስ የከተማ አስተዳደሩ ምክትል ከንቲባ ማስታወቃቸው ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ ካሉ 50,000 ትምህርት ቤቶች ከፊሉ በጥራታቸው ከደረጃ በታች እንደሆኑ የትምህርት ሚኒስቴር አስታወቀ። ትምህርት ቤቶቹ አስፈላጊ መሰረተ ልማት የሌላቸው ስለሆኑ ለመማር ማስተማር ምቹ አይደሉም ተብለዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የትምህርት ጥራትን ለማሻሻል የእነዚህን ትምህርት ቤቶች ደረጃ ማሳደግ እንደሚያስፈልግና ይህንንም ለማከናወን ሀገራዊ የሕዝብ ንቅናቄ እንደሚጀመር ተናግረዋል። በህብረተሰብ ተሳትፎ የትምህርት መሰረተ ልማትን ማሻሻል በሚደረገው ሀገራዊ ንቅናቄ በ5 ዓመት የሁሉንም ትምህርት ቤቶች ደረጃ ለማሻሻል እንደታቀደም አመልክተዋል። ለአሜሪካ ድምጽ አስተያየት የሰጡ ባለሙያዎች በበኩላቸው የመምህራን አቅምና የኑሮ ደረጃ አብሮ ካልተሻሻለ መሰረተ ልማት ብቻውን የትምህርት ጥራት አያረጋግጥም ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የትምህርት ሚኒስቴር አደረኩት ያለው ጥናት በኢትዮጵያ ካሉት 50 ሺህ ትምህርት ቤቶች ውስጥ ከ71 በመቶ በላይ የሁለተኛ ደረጃ ትምህርት ቤቶችና ከ86 ከመቶ በላይ የአንደኛ ደረጃ ትምህርት ቤቶች ለመማር ማስተማር ሂደት የማይበጅ ከባቢ ያላቸው በጥራታቸውም ከደረጃ በታች እንደሆኑ አመልክቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በየጊዜው እያሽቆለቆለ ላለው የትምህርት ጥራት ለመማር ማስተማሩ ምቹ ያልሆነው የትምህርት ቤቶቹ ከባቢና ያልተሟላ መሰረተ ልማት አስተዋጽኦ ማድረጉን ይናገራሉ።
ተማሪዎቻችን ትምህርት ቤት በሚሄዱ ጊዜ የሚማሩበት ትምህርት ቤት ምን ይመስላል? ትምህርት ለመማርና ለትምህርት ፍቅር እንዲያድርባቸው ትምህርት ቤት ለመሄድ ፍላጎት እንዲያድርባቸው የሚያደርግ ነው ወይ? ስለ ህይወታቸው የወደፊት ሁኔታ የበለጠ ጉጉት እንዲያድርባቸውና የበለጠ ተግተው እንዲሰሩ የሚያደርግ ነው ወይ? የትምህርት ቤት ኢንፍራስትራክቸር በአጠቃላይ የትምህርት ቤት መሰረተ ልማት ምን ይመስላል? ውሃ አላቸው ወይ? መብራት አላቸው? ኢንተርኔት ያገኛሉ ወይ? በአንድ ክፍል ውስጥ ያለው የተማሪና የክፍል ጥምርታ ምን ይመስላል? አንዳንድ ቦታዎች እስከ 120 ተማሪ በአንድ ክፍል ገብቶ የሚማርበት ሁኔታ አለ። እነኚህ ሁሉ የትምህርት ጥራትን መሰረታዊ በሆነ መልክ ይወስኑታል።
በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት መምህር ዶክተር ከበደ ገነቲም የትምህርት መሰረተ ልማት መጓደል በትምህርት ጥራት ላይ ቀጥተኛ ተጽዕኖ እንዳለው ይገልጻሉ።
የትምህርት ግብዓት በጎደለበት ጊዜ ተማሪው ትምህርትን የሚማረው ወይ የግብሪ ውጣ ነው የሚሆነው፣ ቲዎሪ ብቻ ነው፣ ሰርቶ ማሳያ የለም፣ ከተሞክሮ መማር የለም፣ ክፍሉ ደም ምቹ ስላይደለ ተማሪና በትምህርት መካከል ያለው ግንኙነት የተራራቀ እንዲሆን ተማሪው ትምህርቱን እንዲጠላ የሚያደርግና ወደ ትምህርት ቤት መሄድ በሚያስብበት ጊዜ ጭንቀት እያሰበ እንዲሄድ ያደርጋል። ለትምህርት የሚሰጠው ቦታ ዝቅተኛ እንዲሆን ያደርጋል። በአጠቃላይ የትምህርት ግብዓቶችና ቁሳቁሶች፣ የመማሪያ አካባቢዎች ምቹ አለመሆን ምቹ የመማር ማስተማር ስርዓት እንዳይኖር ስለሚያደርግ ቀጥታ ከትምህርት ጥራት ጋር ቁርኝት አለው ማለት ነው። ምን ማለት ነው? ትምህርት ጥራትን ያበላሻል ማለት ነው።
ፕሮፌሰር ብርሃኑ ነጋ መንግስት የትምህርት ጥራትን ለማሻሻል የተለያዩ እንቅስቃሴዎችን እያደረገ እንደሆነ ተናግረው ያለበቂ የትምህርት መሰረተ ልማት ጥረቱ ውጤታማ እንደማይሆን አስረድተዋል። ይሁንና የ50 ሺህ ትምህርት ቤቶችን ደረጃ ማሻሻል በመንግስት አቅም ብቻ ስለሚያዳግት በህዝብ ንቅናቄ ለማከናወን መታቀዱን አመልክቷል።
በአንድ በኩል በመንግስት አቅም መስራት የሚቻል አይደለም፣ ኦር በጣም ረጅም ጊዜ የሚፈጅ ነው። ስለዚህ ህብረተሰቡ መሳተፍ አለበት፣ ቢኮዝ የልጆቹ ጉዳይ ነው። በሌላ በኩል ግን የበለጠ ደግሞ ሌላ ኢምፖርታንት የሆነ መልእክትም ነው አስተላለፍ የምንፈልግ። ያ ደግሞ ምንድን ነው? ይሄንን ነገር አዋጥቶ የሰራ ማህበረሰብ ነገ ትምህርት ቤቶቹ የኔ ናቸው ብሎ ማሰብ ይጀምራል። ትምህርት ቤቶቹን መከታተል ይጀምራል። ጥሩ ትምህርት የማይሰጡ ከሆነ ለምንድን ነው የኔ ልጆች ጥሩ ትምህርት ቤት የማያገኙት ለማለት የሚያስችል የሞራል ልዕልና ይኖረዋል። 50 ሺሁንም ትምህርት ቤቶች ለመስራት ነው በሚቀጥሉት 5 ዓመታት ምፈልግ። ሁሉንም የትምህርት መሰረተ ልማት ያልተሟላለት እያንዳንዱ ተማሪና በዛ ምክንያት ጥሩ ትምህርት የማያገኝ ተማሪ ለራሱ ብቻ ሳይሆን ለሀገርም ጉዳት፣ ዘርፎር ሁሉም ተማሪ እኩል እድል እንዲኖረው እንፈልጋለን። ያንን መሰረት አድርገን ነው ይህን ካምፔን የጀመርነው። ለአንድ ዓመት አይደለም፣ በሚቀጥሉት 5 ዓመታት ሙሉ ለሙሉ ይህንን አሻሽለን ትምህርት ቤቶቻችን በሙሉ ለኢትዮጵያውያን ተማሪዎች የሚመጥኑ እንዲሆኑ ማድረግ ኃላፊነት አለብን ብለን የተነሳ
በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ ንቅናቄው ውጤት ሊያመጣ ይችላል ካሉ በኋላ የትምህርት ቤቶች ግብዓትም ግን አብሮ መታሰብ እንዳለበት ያመለክታሉ።
አሁን በትምህርት ቤት ማሻሻል ላይ እንግዲህ እንደ አንዱ ትልቅ ኮምፖነንት ሳቢ የሆነ የትምህርት ቤት ከባቢ መፍጠር ከምለው ጋር ፋሲሊቲ አብሮ የሚገኝ ነው። እዛ ላይ አሁን የሚያስፈልጉት ቤዚክ የሆኑ ነገሮች አሉ መታለፍ ያለባቸው። መጽሐፍ ካልተሟላ በጣም አስቸጋሪ ነገር ነው። በመምህሩ ዲክቴሽን ብቻ ሊሆን አይችልም። ኮምፒውተር ካልተሟላ ተማሪ እንዴት አድርጎ ሊማርበት ይችላል? አሁን በጣም ተማሪዎች መካከል ያለው ልዩነት የሚፈጠረው በውጤታቸው ላይ። አሁን የዘንድሮውን ማትሪክ እንኳን አይተህ ከሆነ በብዛት ያለፉት የከተማ ተማሪዎች ናቸው፣ ከተማ አካባቢ ያሉት ተማሪዎች ናቸው። ያ ለምንድን ነው ሊሆን የሚችለው? ከተማ አካባቢ ያሉት ትምህርት ቤቶች የተለያዩ የትምህርት ግብዓቶችን በአንጻራዊነት ይሟላላቸዋል እና እነኚህም ፋሲሊቲዎች ማሟላት ቀጥታ ትምህርት ጥራት ብቻም ሳይሆን ከፍትሐዊነትም ጋር ይገናኛል።
በሀገራዊ ንቅናቄው በየደረጃው ያለው ማህበረሰብ፣ ባለሀብቶች፣ ታዋቂ ግለሰቦች እንዲሁም መንግስታዊና መንግስታዊ ያልሆኑ ድርጅቶች በገንዘብና በጉልበት ይሳተፋሉ ተብሏል። ዶክተር ከበደ ገነቲ በበኩላቸው የትምህርት ጥራትን ለማሻሻል የትምህርት ቤቶችን መሰረተ ልማት ከመገንባት ያለፈ ስራ እንደሚጠይቅ ያስገነዝባሉ።
ትምህርት ጥራትን በሚናስብበት ጊዜ ምሉውነትን ማሰብ ስላለብን አንደኛው የመምህራን ብቃት ነው። በዛ ላይ ሳይታክቱ መስራት ያስፈልጋል። ሌላኛው ደግሞ በተማሪው የመማር ባህሉ ራሱ ላይ ባህላችን ለስራ ታታሪ፣ ለማጥናት፣ ለመስራት፣ ለመለወጥ፣ ለቴክኖሎጂ ትጉ የወደ ትውልድ መፈጠር አለበት። ወላጅም ማህበረሰቡም በአጠቃላይ ለትምህርት የሚሰጠው ቦታ ከፍ ሊል ይገባል።
ዶክተር ደጀኔ ንጉሴ ደግሞ የትምህርት ጥራት እንዲሻሻል የመምህራን ኑሮ መለወጥ አለበት ይላሉ።
ለመማር ማስተማር ስናስብ መምህሩ ነው ያለው። ቀጥታ ፊት ለፊት ተማሪዎች የሚያገኙት መምህሩ ነው እና መምህሩ ደግሞ የሚያስተምረው ራሱ መጀመሪያ መኖር ሲችል ነው። እሰት የሆነ ነገር ህይወት ሊኖረው ይገባል መምህሩ። እንደዛ ካልሆነ መምህሩ ስለሚከፍለው የቤት ክራይ እያሰበ ልጁን ቋጥሮ የሚልከውን ምግብ ከየት ይመጣል ብሎ እያሰበ ወደ ትምህርት ቤት የሚልከውን ልጁን እንዴት አድርጎ ጥራት ያለው ትምህርት ልሰጥ ይችላል እና ሙያውን እንትተውት እየወጡ እኮ ነው። ትምህርት ቤት ውስጥ ያሉት ዝም ብሎ በአካል ነው እንጂ ያሉትም ሌሎች ፊልዶችን እየተማሩ ነው። በጎን እየተማሩ እየወጡ ነው ያሉት።
የትምህርት ቤቶች መሰረተ ልማት ማሻሻያ ሀገራዊ ንቅናቄው በሚመጣው እሁድ በፌዴራል ደረጃ ተጀምሮ በቀጣይ ሳምንት ደግሞ በሁሉም ክልሎች እንደሚቀጥል ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታይ ዘገባ ደግሞ ወደ ምስራቅ አፍሪካዊቷ ሀገር ኬንያ ነው የምናልፈው። በፌስቡክ አውታር ላይ ይዘት ተቆጣጣሪ ወይም ሞዴሬተር ሆነው በሚሰሩበት ወቅት እጅግ አሰቃቂ የሆኑ ትዕይንቶችን በመመልከታቸው ለድህረ አደጋ ሰቀቅን መዳረጋቸውን የሚናገሩና ያለአግባብ ከስራ መታገዳቸውን የሚገልጹ የአፍሪካ ውስጥ ተቀጣሪዎች በኬንያ ክስ አቅርበዋል። የፌስቡክ ተቋም ከመሰል የይዘት ተቆጣጣሪዎች የቀረበበት ክስ በ2020 የአውሮፓውያኑ ዘመን በድርድር ከተፈታ ወዲህ ከዩናይትድ ስቴትስ ውጪ የቀረበበት የመጀመሪያው ክስ ነው። አሶሲየትድ ፕሬስ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል።
እምባ የሚታገለው ናታን ኩንዚማና በቀን ለስምንት ሰዓታት ያክል በፌስቡክ ላይ የሚወጡ ይዘቶችን የሚቆጣጠርበት ስራው ከተቀረው ዓለም እይታ የሚታገዱ እጅግ አሰቃቂ የሆኑ ትዕይንቶችን እንዲመለከት አድርጎታል።
ሕፃናት ወሲባዊ ጥቃት ሲደርስባቸው አይቻለሁ። ይህም በእጅጉ ልቤን ነክቶኛል። እናት እንደ ፍየል ስትታረድ መመልከቴን ከጭንቅላቴ ላጠፋው አልችልም። አንዳንዶቻችን የመጣ ነው ዘር ማጥፋትን የመሳሰሉ ድርጊቶች ከተፈጸመባቸው አገራት ነው።
ናታን ስሜታቸው ከቁጥጥር ውጭ የሆነባቸው የሥራ ባልደረቦቹ ይጮሁና ያለቅሱ እንደነበረም ይናገራል። ናታን ኩንዚማና የማኅበራዊ ሚዲያ ይዘት ተቆጣጣሪዎች ላይ ጉዳት የሚተው የሥራ ሁኔታን በመጥቀስ የፌስቡክ ተቋምንና የቀጠናው ሥራ ተቋራጭ ሳማ ድርጅት ላይ ክስ ካቀረቡ ወደ 200 የሚጠጉ የቀድሞ ሠራተኞች መካከል አንዱ ነው። የፌስቡክ ተቋም ከመሰል የይዘት ተቆጣጣሪዎች የቀረበበትን ክስ በድርድር ከፈታ ወዲህ ከዩናይትድ ስቴትስ ውጪ የቀረበበት የመጀመሪያው ክስ ነው። የከሳሾቹ ቡድን አባላት የፌስቡክ ስራ ተቋራጭ በሆነው ድርጅት ናይሮቢ ኬንያ ውስጥ ተቀጥረው ይሰሩ ነበረ። እኒህ ሰራተኞች የሚለጠፉ ጽሑፎችን፣ ቪዲዮዎችን፣ መልእክቶችና ሌሎች በአውታሩ ላይ ከመላ አፍሪካ የሚወጡ ይዘቶችን ይቆጣጠራሉ። ሕገ ወጥና ጎጂ የሆኑ የፌስቡክን አገልግሎት ደንብ የሚጥሱ ይዘቶችን ከአውታሩ ያስወግዳሉ። ናታን ኩንዚማ በድጋሚ
ፌስቡክ ፖሊሲ ብሎ የሚጠራቸውን መጽሐፍት አዘጋጅተዋል። ምን አይነት አቅጣጫ መከተል እንደሚገባን የሚያሳዩን የአገልግሎት ደንብና መመሪያዎች ናቸው። ይህ ይዘት በአውታሩ ላይ መቆየት አለበት ወይንስ ሊወገድ ይገባዋል የሚሉትን የምንወስንበት ብቻ ነው። እናንተ ካለ ስጋት የፌስቡክ ገጽን ማሰስ የቻላችሁት እንደኔ ያለ በስክሪናችሁ ላይ የሚመጣውን የሚቆጣጠር ሰው በመኖሩ ነው። ይዘቱ በዚያ መቀመጡ ትክክል መሆን አለመሆኑን ከወሰንኩ በኋላ ሌላ ሰው ሳይመለከተው አስወግደዋለሁ።
ሳማ የተባለው ድርጅት የይዘት ቁጥጥር ተቋራጭነት ስራውን ማቆሙን ተከትሎ ሰራተኞቹን አሰናብተዋል። ክሳቸው እልባት እንዲያገኝ፣ የስራ ውላቸው እንዲራዘም በፍርድ ቤት የተላለፈውን ትዕዛዝ ድርጅቶቹ እንዳላከበሩ ከሳሾች ይናገራሉ። ፌስቡክም ሆነ ሳማ ከሰራተኞች ቅጥር ጋር የተያያዘውን አሰራራቸውን ይሟገቱለታል። የይዘት ተቆጣጣሪዎቹ ጠበቆች ጉዳዩ መቼ እልባት እንደሚያገኝ እርግጠኞች አይደሉም። ገንዘባቸው እየተመናመነ፣ የስራ ፈቃዳቸው ጊዜ እየተገባደደ ከሚታገሏቸው አሰቃቂ ምስሎች ትውስታ ጋር ተዳምሮ ከሳሾቹ ተስፋ እያጡ እንደሆነ ይገልጻሉ። የ33 ዓመቱ ናታን ንኩንዚማና የይዘት ቁጥጥር ሰራተኞች የፌስቡክ ተጠቃሚዎችን ከጥይት ለማዳን እንደቆሙ ወታደሮች ይቆጥራቸዋል። እኒህ ተቆጣጣሪዎች አሰቃቂ የግድያ፣ ራስን የማጥፋትና ወሲባዊ ጥቃቶችን ከተመለከቱ በኋላ እኒህ ይዘቶች መወገዳቸውን ያረጋግጣሉ። ሆኖም ግን ለመሰል አሰቃቂ ይዘቶች መጋለጥ ናታንን ለመሰሉ የፖለቲካና የዘር ግጭቶችን ሸሽተው ከሀገራቸው በወጡት ዘንድ የቆየ የሰቆቃ ትውስታን ይቀሰቅሳል። የይዘት ተቆጣጣሪዎቹ ጥቂት ድጋፍና የሚስጥር ጠባቂነት ባህልን ብቻ ነው ያገኙት። የሚስጥር ጥበቃ ውል ፈርመዋልና ስልክን መሳይ የግል መሳሪያዎች በስራ ቦታ አይፈቀዱም። የይዘት ተቆጣጣሪዎች ደሞዝ $429 ነው። ኬንያዊ ያልሆኑ መጠነኛ አበል ይጨምርላቸዋል። መቀመጫውን ዩናይትድ ስቴትስ ያደረገው የፌስቡክ ስራ ተቋራጭ ሳማ መጠነኛ የድህረ አደጋ ሰቀቀን ማማከር አገልግሎት በናይሮቢ ቢሮ ውስጥ ይሰጥ እንደነበረ ናታን ይናገራል። አማካሪዎቹም እሱና የስራ ባልደረቦቹ የሚጋፈጡትን በተመለከተ ለመርዳት በቂ ስልጠና ያላገኙ እንደነበሩም ያወሳል። የአእምሮ ሕክምና ማግኘት የተሳነው ናታን ንኩንዚማና አሁን ፊቱን ወደ ቤተ ክርስቲያን አዙረዋል። ፌስቡክ የስራ ተቋራጮቹ ከዘርፉ ደረጃ ከፍ ባለ ሁኔታ እንዲንቀሳቀሱና በስራ ቦታ ላይ ደግሞ በሰለጠኑ ባለሙያዎች ሰራተኞች ድጋፍ እንዲሰጣቸው የውል ግዴታ መኖሩን ይገልጻል። የድርጅቱ ቃል አቀባይ በኬንያው ጉዳይ ላይ ግን አስተያየት ከመስጠት ተቆጥበዋል። ሳማ ድርጅት በበኩሉ በኢሜይል ለአሶሼትድ ፕሬስ በላከው መልእክት ተቀጣሪዎቹን በቅጥነው ከሚከፈለው ዝቅተኛ የደሞዝ እርከን 4 እጥፍ ይከፍላቸው እንደነበረ፣ ከቅጥር በፊት ከወንድ ሰራተኞቹ መካከል 60%፣ ከሴት ሰራተኞች መካከል ደግሞ 70% ከዓለም አቀፍ የድህነት ወለል በታች ይኖሩ እንደነበረ ገልጸዋል። ሳማ ሁሉም ሰራተኞቹ ካላንዳሽ ጎጂ ውጤት ገደብ የሌለው የምክር አገልግሎት ይሰጣቸው እንደነበረም ይከራከራል። በፍርድ ቤት የተላለፈው የስራ ቅጥር ማራዘሚያ ትእዛዝም ግራጋቢ እንደሆነ በቀጣይ ውሳኔ በመሻሩም ተፈጻሚ እንደማይሆን አስታውቀዋል። በአጋካን ዩኒቨርሲቲ የሚዲያ ጥናት መምህር የሆኑት ጆርጅ ናያቡያ ወደ ፍርድ ቤት የቀረበው ጉዳይ የዓለም አቀፉን ማህበረሰብም ያነቃ እንደሆነ ይናገራሉ።
እነዚህ ሰዎች ለፍርድ ቤቱ የተናገሩትና እስካሁን ያደረጉት የተቃውሞ እንቅስቃሴ አይናችንን ገልጦልናል። በምን አይነት የሥራ ሁኔታ ውስጥ እንደቆዩ እንዲሁም ምን አይነት ጉዳዮችን ሲጋፈጡ እንደቆዩ በማሳወቅ ረገድ የመንግስትና የንግድ ማኅበራትን አይንም ገልጠዋል። መንግስትና የሲቪል ማኅበራት ብቻ ሳይሆኑ የዓለም አቀፉ ማኅበረሰብ፣ ሁሉም ሰው እርግጠኛ ነኝ በአሁኑ ሰዓት ትኩረት ሰጥቷል። ይህ ሥራ ብዙዎቻችን ያልተዘጋጀንበት አይነት ሥራ ነው። አብዛኞቹ እነዚህ ወጣቶች ዝግጁ አልነበሩም። ስለሆነም ለወደፊቱ የሚኖር ማናቸውም ጣልቃ ግብነት ጉዳዩን ሳይሆን ያለፉበትንና ክሳቸውን ለመደገፍ ያቀረቡትን ማስረጃ መሰረት ያደረገ ይሆናል።
የይዘት ተቆጣጣሪዎቹ እጣ ፋንታ በኬንያ ፍርድ ቤት ላይ ወድቋል። ቀጣዩ የፍርድ ቤት ቀጠሮ በአውሮፓውያኑ ለሐምሌ 10 ተቀጥሯል።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ጋዜጠኞች በጦርነት ቀጠናዎችና የወንጀል አድራጎት በተፈጸመባቸው ቦታዎች ጨምሮ በተለያዩ ስፍራዎች እየተገኙ ዘገባዎችን ያጠናቅራሉ። ታዲያ ጋዜጠኞች ከሙያቸው በተያያዘ የሚያጋጥሟቸው አስጨናቂ ሁኔታቸው በራሳቸው የአእምሮ ጤና ላይ ምን ያክል ጫና ያሳድሩባቸዋል? የቶሮንቶ ዩኒቨርሲቲ በስፋት ጥናት አካሂዶበታል። ለጋዜጠኞቹ ሊሰጥ ስለሚገባው ድጋፍም ምክረ ሀሳብ አቅርቧል። የአሜሪካ ድምጿ ክርስቲና ካይቾ ዴ ስሚት ከኒውዮርክ ዘገባ አጠናቅራለች። ቆንጂት ታዬ ታቀርበዋለች።
የረሃብ ቸነፈር፣ ጦርነት፣ የተፈጥሮ አደጋ ወይም አመጽ በሚካሄድባቸው ቦታዎች ተሰማርተው የሚዘግቡ ጋዜጠኞች የሙያቸው ጸባይ በራሳቸው ላይ የሚያስከትለው ጉዳት ይኖራል። የቶሮንቶ ዩኒቨርሲቲው የስነ አእምሮ ሕክምና ፕሮፌሰር አንቶኒ ፋይንስታይን ሊያጠኑ የተነሱበት ጥያቄ ይህ ነው። ፕሮፌሰር ፋይንስታይን ላለፉት 23 ዓመታት በ1100 ጋዜጠኞች ላይ የተካሄዱ የዳሰሳ ጥናቶችን ሰብስበው በውጊያ ግንባሮች ላይ ተገኝተው የሚዘግቡ ጋዜጠኞችና ብዙ ከባድ ባልሆኑ ዘገባዎች ላይ የሚሰማሩ ጋዜጠኞች መካከል ያለውን ልዩነት አጥንተዋል። ፕሮፌሰሩ ግንባር ላይ ያሉ ጋዜጠኞችና የአእምሮ ጭንቀታቸው ሁኔታ በሚል መሪ ርዕስ ያካሄዱት ጥናታቸው ታዲያ ከወንዶቹ ጋዜጠኞች ይበልጥ ሴቶቹ ጋዜጠኞች ለኃይል ድርጊት ተጋላጭ በመሆናቸው የተነሳ ይበልጡን ተጎጂዎች እነሱ መሆናቸውን ጥናታቸው ማሳየቱን ነው ፕሮፌሰሩ የሚያመለክቱት።
ለድባቴ ተጋላጭ የሚሆኑት በሙሉ ከወንዶቹ ይበልጥ ሴቶቹ ጋዜጠኞች ናቸው። ይህን ደግሞ ጥናት ባካሄድንባቸው በሁሉም አገሮች አይተናል። በጥናታችን ብዙ አገሮችን ተመልክተናል። አገር ወይም የሕዝቡን ባህል ሳይለይ ሁሉ ጋር ያገኘነው ተመሳሳይ ውጤት ነው። ከወንዶቹ ይበልጥ ሴቶቹ ጋዜጠኞች ተጋላጮች ናቸው።
ታዲያ የዜና ተቋማት መውሰድ የሚችሉት እርምጃ አለ። አለሰን ባስከርቪል የሮይተርስ የዜና ወኪል የኤዲቶሪያል ሴኪሪቲ ልዩ ባለሙያ ናቸው። የሥራ ኃላፊነታቸው በግጭት አምባዎች ለዘገባ የሚሰማሩ ጋዜጠኞች የሚያስፈልጋቸውን ድጋፍ ሁሉ እንዲሟላላቸው ማድረግ መሆኑን ገልጸዋል።
And also as the safety people we need to understand how much exposure
የሰዎችን ደህንነት የምንከታተል እንደመሆናችን በተጨማሪ እንደዚያ ያለው ችግር ምን ያክል ተጋላጭ እንደሆኑና በአይምሮ ጤናቸው ላይ ምን አይነት ጉዳት እንደሚያስከትል መረዳት አለብን።
በእንግሊዝኛ post traumatic stress disorder ባጭሩ PTSD ተብሎ የሚጠራው ሰዎች በአንዳች ከባድና አስፈሪ ሁኔታ ውስጥ ካለፉ በኋላ የሚከሰት የአእምሮ ሁከት እንዳለ በአሜሪካ የአእምሮ ሐኪሞች ማህበር መጀመሪያ ውቅና የተሰጠው እንደ አውሮፓውያን የዘመን አቆጣጠር በ1980 ዓመተ ምህረት ሲሆን በዜና ተቋማት ውስጥ ግን በዘጋቢዎች ላይ እንዲህ ያለው የአእምሮ ሁከት ሊከሰት እንደሚችል በተፋጠነ መንገድ እውቅና አላገኘም። ሃና ስቶርም ሄድላይንስ ኔትወርክ የተባለ ለዜና ድርጅቶች የአእምሮ ጤና ድጋፍ የሚሰጥ ድርጅት የመሰረቱ ናቸው። ችግሩ መኖሩን ማወቅ አስፈላጊ መሆኑን ሲያስገነዝቡ እንዲህ ብለዋል።
There's more of a realization in newsrooms that we need to address.
በአሁኑ ጊዜ የዜና ተቋማት ችግሩ መኖሩን መቀበል፣ በግልጽ መነጋገር፣ መፍትሄ መፈለግ እንደሚገባ እየተገነዘቡት መጥተዋል።
የቶሮንቶ ዩኒቨርሲቲው የአእምሮ ሕክምና ፕሮፌሰር ፋይንስታይን ከ20 ዓመታት በላይ በወሰደው የዳሰሳ ጥናታቸው ብዛት ያለው መረጃ አሰባስበዋል። የባልካኑንና የኢራቁን ጦርነት እንዲሁም የመስከረም አንዱን የሽብርተኛ ጥቃት ደግሞም ሜክሲኮ ውስጥ ከሱስ አስያዥ ቁሶች ጋር የተያያዙ ሁከቶችን ጨምሮ በርካታ የተለያዩ የዘገባ ስምሪቶች ላይ የነበሩ ጋዜጠኞችን በማነጋገር የተሰባሰበው መጠነ ሰፊ መረጃ የጋዜጠኞች ደህንነት ዙሪያ ለሚሰሩ ባለሙያዎች ትልቅ ጠቀሜታ እንዳለው ተጠቁሟል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። የመጀመሪያ አጋማሽ ላይ የተካተቱትን መሰናዶቻችንን አጋባደን ወደ ሁለተኛው ሳምንታዊ ዝግጅቶቻችን ነው የምናልፈው። ቀጣዩ ሳይንስና ቴክኖሎጂ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሁሉም አሜሪካውያን ፈጣን የኢንተርኔት አገልግሎት ማግኘታቸውን እርግጠኛ መሆን እንደሚፈልጉ ተናግረዋል። የዩናይትድ ስቴትስ አገልግሎቱን ለማስፋትም ከ40 ቢሊዮን ዶላር በላይ ኢንቨስትመንት መድባለች። የአሜሪካ ድምጽ ዘጋቢ ጁሊ ታቦ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ብዙዎቹ አሜሪካውያን የፈጣን ኢንተርኔት ባለቤት መሆናቸውን እንደ ተራ ነገር ስለሚያዩት ብዙም አያስጨንቃቸውም። በሚሊዮኖች የሚቆጠሩ የገጠር ነዋሪዎችና ብዙም ተቋማዊ አገልግሎት የማያገኙ የማህበረሰብ ክፍሎች ግን ከኢንተርኔት አገልግሎት ውጪ ናቸው።
በአሜሪካ እያንዳንዱን ሰው የኢንተርኔት ተጠቃሚ ማድረግ እንችላለን።
ይህንን የዲጂታል ተደራሽነት ልዩነት ለመሙላት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን 8.5 ሚሊዮን ቤተሰቦችና አነስተኛ የቢዝነስ ድርጅቶችን እንደ አውሮፓ አቆጣጠር በ2030 የፈጣን ኢንተርኔት ተጠቃሚ ለማድረግ ከ40 ቢሊዮን ዶላር በላይ የቅዱ አካል አድርገው ለመመደብ ቃል ገብተዋል።
It's the biggest investment in high-speed internet ever.
በፈጣን ኢንተርኔት ኢንቨስትመንት ከእስከዛሬዎቹ ጋር ሲነጻጸር ትልቁ ነው። ምክንያቱም በዛሬው ኢኮኖሚ ለእያንዳንዱ ሰው እንዲሰራ የኢንተርኔት አገልግሎቱም ልክ ኤሌክትሪክ እንደነበረው፣ እንደ ውሃ ወይንም እንደ ሌሎች መሠረታዊ አገልግሎቶች እንደነበረው አስፈላጊ ነው።
እንደ አውሮፓ አቆጣጠር በ2021 የተጀመረው የተመጣጣኝ ኢንተርኔት አገልግሎት ተደራሽነት ፕሮግራም ዲ አፎርደብል ኮኔክቲቪቲ ፕሮግራም ወይም ACP አገልግሎቱ ያስፈልጋቸዋል ተብሎ ለታመነባቸው ቤተሰቦች በወር እስከ $30 ይከፍላል። በፌዴራል መንግስቱ ተለይተው የሚታወቁ የማህበረሰብ ቡድኖችን የኢንተርኔት ወጪ ለመሸፈን በወር $75 እንዲሁም በላፕቶፕ ዴስክቶፕ ኮምፒውተሮችና ታብሌቶች ግዢ ለአንድ ጊዜ እስከ $100 የሚሆን ቅናሽ ይሰጣል። አስተዳደሩ በመላ አገሪቱ ከሚገኙ ከ300 በላይ ከሆኑ የህብረተሰብ ማዕከላት በተለይም በገጠር ካሉ የማህበረሰብ ክፍሎች ጋር በመስራት የብሮድባንድ አገልግሎት እንዲያገኙ ያግዛል። ኪም ኪናን መሰረተ ሐሳቡን በማዳረስ የሚያግዘው መንግስታዊ ያልሆነው የዲጂታል ፕሮግረስ ተቋም የፖሊሲ ኃላፊ ናቸው።
Our goal is to make sure that people understand.
ግባችን ሰዎች ይህንን ፖሊሲ የተረዱ የሚሰራ መሆኑ የገባቸው መሆኑን ማረጋገጥ ነው።
ይሁን እንጂ የተደራሽነቱ ፕሮግራም በሚቀጥለው አመት የተመደበለትን ገንዘብ ሊጨርስ ይችላል የሚል ስጋት አለ። ኪናን ይህን መስተካከልና መፈታት እንዳለበት በማመን አጥብቀው የሚከታተሉት ነገር ነው።
This program could end in April of 2024.
ይህ ፕሮግራም ባሮፓያኑ ሚያዝያ 2024 ላይ ሊያልቅ ይችላል። በሁሉምና በማንኛውም ቦታ ላለ እያንዳንዱ ሰው መንገራችንን ማረጋገጥ አለብን። በተለይም ለተወካዮቻችን የህዝብ አስተያየት በሚደመጥባቸው ቦታዎች በሙሉ ይህ ወደፊት መቀጠል ያለበት ነገር ነው።
የባይደን ሃሪስ አስተዳደር የፈጣን ኢንተርኔት አገልግሎት ተደራሽነት የቅንጦት መሆኑ አብቅቷል። በዛሬው ማህበረሰብ ሙሉ ተሳትፎ እንዲኖረው ለሁሉም ዜጋ የግድ አስፈላጊ የሆነው ነገር ነው ብለዋል።
ዝግጅታችን እንደቀጠለ ነው። ተከታዩ ደግሞ ሳምንታዊው ተፈጥሮና አካባቢ ሳይንስ ነው። የተባበሩት መንግስታት ድርጅት ከፊታችን ቅዳሜ እንደ አውሮፓውያን አቆጣጠር ከሐምሌ 1 ቀን ጀምሮ ዩጋንዳ ለሚገኙ ስደተኞች የሚሰጠውን የምግብ እርዳታ ሊቀንስ አቅዷል። ከየትኛውም የአፍሪካ ሀገር የሚበልጥ ብዛት ያላቸው ስደተኞች የተጠለሉት ደግሞ ዩጋንዳ ውስጥ ነው። የምግብ እርዳታው መቋረጥ ታዲያ አስቀድሞም በአየር ንብረት ለውጥ የተነሳ ችግር ላይ ያሉትን ስደተኞች ይጎዳል። የመንግስታቱ ድርጅት የዓለም ምግብ ፕሮግራም የእርዳታው መቋረጥ በከፋ ሁኔታ ችግር ላይ ያሉትን ብቻ እንድንረዳ ያስገድደናል ብሏል። ሀሊማ አቱማኒ ዩጋንዳ አቦንጊ ወረዳ ከሚገኘው ከፓሎሪኒያ የስደተኛ መጠለያ ጣቢያ የጠናቀረችው ዘገባ ዝርዝሩን ይዟል። ቆንጂት ታየ ታቀርበዋለች።
ፓሎሪኒያ የስደተኛ መጠለያ ካምፕ ውስጥ በየደጁ የተዘራው በቆሎ እያደገ ነው። ክፋቱ ይህ ነው የሚባል ምርት እያፈራ አይደለም። የዘጠኝ ልጆች አባት የሆኑት ኤድ አልፍሬድ ፊት አንድ ሁለት ጆንያ ያህል በቆሎ ሰበስብ ነበር፣ ዘንድሮ ግን ድርቁ ስለተራዘመ ምንም አላፈራልኝም ብለዋል።
እነዚህ አዝርዕት ድርቅ የሚቋቋሙ አይደሉም። ጥሩ ምርት ለማፍራት ያለማቋረጥ ውሃ ይፈልጋሉ። ዝናብ ከሌለ ምንም አያፈሩም፣ ይደርቃሉ።
ዩጋንዳ ከ1.5 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ተቀብላ እያስተናገደች ስትሆን ከአፍሪካ ሀገሮች ትልቁን የስደተኛ ቁጥር ይዛለች። የዩጋንዳ መንግስት ለእያንዳንዱ የስደተኛ ቤተሰብ ጎጆን የሚቀልስበትና ለጓሮ አትክልት የሚሆነው 9 ሜትር በ9 ሜትር ቦታ ይሰጣል። ቢሆንም የአምስት ልጆች እናት እንደሆኑት እንደ ናኢማ ፓኒ ላሉ የስደተኛ ቤተሰቦች ይህ ለመኖር በቂ አይደለም።
የሚሰጠን ምግብ በጣም ትንሽ ነው። ልጆች እያደጉ ስለሆነ ብዙ ነው የሚበሉት። ስለዚህ አይበቃንም።
የተባበሩት መንግስታት ድርጅት ዩጋንዳ ለሚገኙ ስደተኞች ከሚያስፈልገው ገንዘብ ውስጥ እስካሁን ያገኘው 27 ከመቶውን ብቻ መሆኑን አስታውቆ በመሆኑም ከፊታችን ቅዳሜ ማለት እንደ አውሮፓውያን የዘመን አቆጣጠር ሐምሌ 1 ቀን ጀምሮ የምግብ እርዳታው በአንገብጋቢነት የሚያስፈልጋቸውን ሰዎች ብቻ እየለየ ለመስጠት እንደሚገደድ አመልክቷል። እነርሱም ሴቶች የሚያስተዳድሯቸው ቤተሰቦች በከባድ ህመም ላይ ያሉ ሰዎችን የመሳሰሉት ሲሆኑ በየወሩ ሊሰጣቸው ከሚገባው የምግብ ራሽን 60% ይሰጣቸዋል። ሌሎቹ ስደተኞች ደግሞ ለወትሮ ከተመደበላቸው ራሽን ውስጥ 30% ብቻ ይሆናል የሚያገኙት። በዩጋንዳ የዓለም የምግብ ፕሮግራም ምክትል ዳይሬክተር ማርከስ ፕራየር በምግብ ድጋፉ መቆረጥ በስደተኞች ላይ ሊደርስ የሚችለውን የከፋ ጉዳት በቅርበት እየተከታተልን ነው ብለዋል።
Look at things like people's food consumption, we'll look at malnutrition rates, we'll look at
የአመጋገባቸውን ሁኔታ የተመጣጠነ ምግብ እጥረት ይዞታቸውን እንከታተላለን። ስደተኞቹ ሲቸገሩ ምን እንደሚያደርጉም እንመለከታለን። እሱን ማድረጋችን ለዓለም የምግብ ፕሮግራም ለሚሰጡ ወገኖች በአጠቃላይ በስደተኞች እርዳታ ዙሪያ የሚሰሩ አካላት ጋር ሄደን ስለ ሁኔታው ለማስረዳት ይጠቅመናል።
ኬንዬ ሞሰስ የስደተኛው ማህበረሰብ መሪ ናቸው። ድርቁና የምግብ ራሽኑ መቆረጥ ስደተኛውን እየጎዳው ነው። አንዳንዶቹ ስደተኞች መጠለያ ካምፑን እየጣሉ እየሄዱ ነው ብለዋል።
በአሁኑ ወቅት አብዛኛውን ቤተሰብ የሚመሩት ታዳጊ ልጆች ናቸው። ብዙዎቹ ስደተኞች ተመልሰው ወደ ደቡብ ሱዳን ሄደዋል። ያው እንግዲህ እዚያ ያለው ሁኔታም የሚሻል እንዳልሆነ የታወቀ ነው። ልጆች ደግሞ ቤተሰብ ለማስተዳደር አይችሉም።
ዩጋንዳ የሚገኘው የዓለም የምግብ ፕሮግራም እስከያዝነው የአውሮፓውያን 2023 ዓመተ ምህረት መጨረሻ ድረስ ስደተኞቹን የሚረዳበት ቢያንስ 64 ሚሊዮን ዶላር እንደሚያስፈልገው አስታውቋል።
ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ህገወጥ የሰው ዝውውር ሰዎች ሁሉ በራሳቸው ህይወትና ተግባር ላይ የማዘዝ ሰብአዊ መብታቸውን የሚጥስ አድራጎት ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል።
Today, more than 27 million people around the world are denied that right.
በአሁን ጊዜ በዓለም ዙሪያ ከ27 ሚሊዮን የሚበልጡ ሰዎች ያንን መብት ተነፍገዋል። ሰዎችን በህገወጥ መንገድ ማዘዋወር የህግ የበላይነትን በማዳከም የአቅርቦት ሰንሰለቶችን በማሰናከልና ሁከት በማቀጣጠል ህብረተሰቡን ይጎዳል። ሴቶችን በጾታዊ ማንነታቸው ረገድ LGBTQ+ ውስጥ የሚካተቱ ሰዎችን፣ የአካል ጉዳተኞችን፣ በብሔረሰባቸውና በሃይማኖታቸው ህዳጣን ማህበረሰቦችን ጨምሮ ፊቱንም ተገፍተው ያሉ የህብረተሰብ ክፍሎችን ይጎዳል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰኔ 8 ቀን አመታዊ የሰዎች ህገወጥ ዝውውር ሪፖርቱን አውጥቷል። በዓለም ደረጃ ይህንን ሰቅጣጭ ተግባር ለመዋጋት መንግስታት ዩናይትድ ስቴትስንም ጨምሮ የሚያደርጓቸውን ጥረቶች በመገምገም የሚወጣ ሰፊ ሪፖርት መሆኑንም ርዕሰ አንቀጹ አውስቷል። የዘንድሮው ሪፖርት አሉ የውጭ ጉዳይ ሚኒስትር ብሊንከን፣ የዘንድሮው ሪፖርት በዓለም ዙሪያ ቀጣይነት ያለው ክንዋኔ እየተመዘገበ መሆኑን የሚያሳይ ነው። በርካታ ሀገሮች የሰዎች ህገወጥ ዝውውርን በመከላከል የአድራጎቱን ሰለባዎች በመንከባከብ ወንጀሉን የሚፈጽሙትን ህግ ፊት በማቅረብ ረገድ መጠነ ሰፊ እርምጃ ማስመዝገባቸውን ሪፖርቱ ይጠቁማል። ብሊንከን ምሳሌዎች ሲጠቅሱም የሴሸልስ መንግስት ፖሊሶችና የአውሮፕላን ጣቢያ ሰራተኞች ህገወጥ የሰው አስተላላፊዎችን ነቅተው በመከታተል ለመያዝ የሚያስችላቸው የተጠናከረ ስልጠና ሰጥቷል። ሆንግ ኮንግ ደግሞ የህገወጥ ዝውውር ሰለባዎች ስለ ውጭ ሀገር የስራ እድል የሚወጡ የሐሰት ማስታወቂያዎችን የሚጠቁሙበት አዲስ የስልክ መስመር ዘርግታለች። ዴንማርክ የህገወጥ ዝውውር ሰለባዎችን ለማግኘት አዘዋዋሪዎቹንም ለፍርድ ለማቅረብ የሚውል ተጨማሪ ገንዘብ መድባለች። ሪፖርቱ በርከት ያሉ አሳሳቢ አቅጣጫዎችንም አግልቶ ሳያሳይ ለማለፉን የውጭ ጉዳይ ሚኒስትሩ ጠቅሰዋል።
The first is the continued expansion of forced labor as the pandemic disrupted supply chains around the world and spiked demand in certain industries.
የመጀመሪያው አስገድዶ የማሰራት አድራጎት መስፋፋቱን መቀጠሉ ነው። ዓለም አቀፍ ወረርሽኝ በዓለም ዙሪያ የአቅርቦት ሰንሰለቶችን አሰናክሏል። በዝባዥ አሰሪዎች ታዲያ ሁኔታውን የተለያዩ ዘዴዎች እየፈጠሩ ዝቅተኛ ደሞዝ ተከፋዮቹንና ሌሎችንም ሰራተኞች ለመበዝበዝ ተጠቅመውበታል። ሌላው በኢንተርኔት በሚወጡ ማጭበርበሪያዎች አማካኝነት በህገወጥ መንገድ ሰራተኞችን የማዘዋወር ተግባር እየተባባሰ መሄዱ ነው። ስራ አጥነት መስፋፋቱን፣ ህገወጥ የሰው አዘዋዋሪዎች የሐሰት የስራ ዕድል እያሳዩ ሰራተኛ በመመልመል በዓለም አቀፍ ደረጃ ለሚያካሂዱት ተግባር ተጠቅመውበታል።
እውነታው አሉ የውጭ ጉዳይ ሚኒስትር ብሊንከን፣ ማናቸውም ሰው ወንድም ይሁን ሴት ወይም የትኛውንም የጾታ ማንነት የሚከተል ይሁን በህገ ወጥ አስተላላፊዎች እጅ ሊወድቅ ይችላል።
We need law enforcement working to prosecute traffickers. We need social workers providing trauma-informed care.
ህገ ወጥ የሰው አስተላላፊዎችን በወንጀል እንዲጠየቁ የሚያደርጉ ህግ አስከባሪዎች ያስፈልጉናል። የህገ ወጥ ዝውውር ሰለባዎችን ስቃይ ተረድተው እንክብካቤ የሚሰጡ የማህበራዊ ጤና ባለሙያዎች እንዲሁም መንግስታትን ተጠያቂ የሚያደርጉ ተሟጋቾችም ያስፈልጋሉ። ማህበረሰቦችም አንድ ላይ ሆነው ሰለባዎቹን መንከባከብ አለባቸው።
ዩናይትድ ስቴትስ ሰዎችን በህገ ወጥ መንገድ ማስተላለፍን ላንዴና ለመጨረሻ ጊዜ ማስቆም ለሚጠይቀው ወሳኝ ስራ ባላት ቁርጠኝነት ጸንታ ትቀጥላለች ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠቃለናል። ሳስተናግዳችሁ የምሽቱ ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።